የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 15 2012 ዓመተ ምህረት ዝግጅታችን ጀመረ።
በዓሉን ለማደናቀፍ የተለያዩ ሙከራዎች እንዳሉ ያደረግናቸው ጥናቶች አስረድተውናል። ይህን መሰረት አድርገን እነዚህ ችግሮች ከመፈጠራቸው በፊት በየአካባቢያቸው የመከላከል ተገቢውን ፍተሻ የማድረግ የአዲስ አበባ መግቢያ በሮች አሉ፣ እነሱን መሰረት አድርገን ከወትሮ የተለየ ጸጥታውን ለማስከበር ፍተሻ ይደረጋል፣ ክትትል ይደረጋል።
የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰውን ነው የሰማችኋቸው። በወቅታዊ ጉዳይ ላይ የሰጡንን ቃለ ምልልስ በአብይ ርዕስ እናስደምጣችኋለን። ዘንድሮ የጣለው ከፍተኛ መጠን ያለው ዝናብ ባስከተለው የጎርፍ አደጋ ከ22000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የአማራ ክልል መንግስት አስታወቀ። በጣና ዙሪያ ያሉ የጎርፉ ተጎጂዎች መንግስት የሰብአዊ እርዳታ እንዳልሰጣቸው ገልጸዋል። በምሽቱ ከምናስደምጣችሁ ዘገባዎች ጥቂቶቹ ናቸው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮሮና ቫይረስ ምርመራ የተካሄደላቸው ሰዎች ቁጥር 1,241,872 ደርሷል። ባለፈው የ24 ሰዓት ጊዜ ውስጥ 7,227 ሰዎች ተመርምረው 486 ሰዎች ላይ ቫይረሱ እንደተገኘ ተረጋግጧል። የጤና ሚኒስቴር በሰጠው ዕለታዊ የአሃዝ መረጃ 221 ሰዎች የተገኙት አዲስ አበባ ውስጥ ነው። 78 በሲዳማ፣ 77 በኦሮሚያ፣ 31 በትግራይ፣ 28 ደግሞ በደቡብ ህዝቦች ክልል እንዲሁም 30 ሰዎች በአማራ ክልልና 13 በቤንሻንጉል ክልል፣ 2 በሐረሪ ክልል የተገኙ እንደሆኑ ዘርዝረዋል። በዚሁ የ24 ሰዓት ጊዜ ውስጥ የ7 ሰዎች ህይወት በኮቪድ-19 ሳቢያ ማለፉንም የሚኒስቴሩ መረጃ ጨምሮ አመልክቷል። የኬንያ ጠቅላይ አቃቤ ህግ የሀገሪቱ ፕሬዚደንት ፓርላማውን እንዲበትኑ ያስተላለፉት ምክረ ሐሳብ አነጋጋሪነቱ እንደቀጠለ ነው። ትናንትና የኬንያ የህግ ባለሙያዎች ማህበር ፕሬዚደንት በጠቅላይ አቃቤ ህጉ የተላለፈው ጥሪ ስራ ላይ ካልዋለ ማህበራቸው ፓርላማውን በተቃውሞ ይቆጣጠረዋል ሲሉ አስጠንቅቀዋል። ጠቅላይ ፍርድ ቤቱ በበኩሉ ይህ ጉዳይ የህግ ትርጉም የሚሻ ነው ብሏል። ገልሞ ዳዊት ዝርዝሩን ከናይሮቢ ይዟል።
የኬንያ ህገ መንግስት በአገሩ ፓርላማ ህዝብን ለመወከል የሚመረጡ ሰዎች 2/3 የጾታ እኩልነት ታሳቢ እንዲደረግ ያዛል። ይህን ለአስር ዓመታት መተግበር አቅቶታል የተባለው የአገሩ ፓርላማ ታዲያ ሰሞኑን ትችትና ቀውስ ውስጥ ገብቷል። የኬንያ ጠቅላይ አቃቢ ህግ ዳኛ ዴቪድ ማራጋ ማክሰኞ የኬንያ ፕሬዚዳንት ፓርላማውን እንዲበትኑ ያቀረቡት ሀሳብ ላይ ጉዳዩ የሚመለከታቸው አካላት ስለሚከተሉ እርምጃ እየተናገሩ ነው። የኬንያ የህግ ባለሙያዎች ማህበር ፕሬዚዳንት ኔልሰን ሀቪ ግን ፕሬዚዳንት ኬንያታ እንደተባለው በጥቅምት 2 ተግባራዊ የሚያደርጉ ከሆነ ማህበራቸው የአገሩ ዜጎችን ሰብስቦ ፓርላማውን በተቃውሞ እንደሚዘጋ ተናግረዋል።
Yes, we meant that we'll occupy parliament because anybody who will be in parliament in the name of our parliamentarians.
አሁን ፓርላማውን እንቆጣጠራለን። ምክንያቱም ከጥቅምት 2 በኋላ በፓርላማ አባልነት በፓርላማ ውስጥ ለታደም የሚወጣ ማንኛውም ሰው ሰርጎ ገብ ነው። ከዛ በኋላ በኬንያ ህዝብ የተሰጣቸው ህግ የማውጣት ስልጣን የላቸውም። ስለዚህ በኬንያ ህገ መንግስት በተሰጠን ስልጣን መሰረት ወደ ፓርላማው ሄደን ተገቢ እርምጃ እስኪወሰድ ፓርላማውን በተቃውሞ እንቆጣጠራለን። እኛ በቡርኪና ፋሶ የተደረገው ነገር እዚህ እንዲደገም አንፈቅድም። ፍላጎታችን እነኚህ ሰዎች ወጥተው የተሻለ ስራ ሊሰሩ የሚችሉ ሰዎች ወደ ቦታው እንዲመጡ ነው ብለዋል። ሚስተር ሃቪ የኬንያ የምርጫ ቦርድ በሶስት ወራት ውስጥ የተወካዮች ምርጫን እንዲያዘጋጅ፣ የኬንያ ገንዘብ ሚኒስቴርም የፓርላማ አባላት ክፍያን ከተያዘው ጊዜ አንስቶ እንዲያቋርጥ ጠይቀዋል። በተጨማሪም የዓለም አቀፍ መንግስታትና ድርጅቶች ከጥቅምት 2 በኋላ በኬንያ ፓርላማ አባላት ተሳትፎ የሚደረግ ማንኛውም እንቅስቃሴ ከማድረግ እንዲቆጠቡ ጠይቀው የኬንያ የፖለቲካ ፓርቲ አባላትም የዚህ ምክር ሐሳብ ተገዢ እንደሆኑ ጠይቀዋል። ተክላይ ካቢ ግዳኛ ያቀረቡት ሐሳብ ግን እክል ገጥሞታል። ማክሰኞ ማረጋ ለፕሬዝዳንቱ የመከሩት ሐሳብ ያገሩ ፍርድ ቤት የግ ትርጉም ያስፈልገዋል ሲሉ ከናይሮቢና ከሞምባሳ ሁለት ሰዎች የክስ መዝገብ ከፍተዋል። ክሱን የተመለከቱት ተክላይ ፍርድ ቤት ዳኛ ውሳኔው ለጊዜው እንዲገታ የክስ መዝገቡን በመስከረም 27 2013 ዓ.ም ተመረጥ እንድታይ ቀጠሮ ሰጥተዋል። የፕሬዝዳንት ኬንያታ አስተዳደር ስለ ጉዳዩ መልስ ባይሰጥም የበፊቱ የምርጫ ተቀናቃኛቸው ራይላ ኦዲንጋ ግን ኬንያታ የሚከተለውን ውሳኔ ከማሳለፋቸው በፊት ጉዳዩ የሚመለከታቸውን አካላት በስፋት ማማከር አለባቸው ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መጪው አገር አቀፍ ምርጫ በትክክል መከናወኑ ላይ ጥርጣሬ እንዳላቸው መግለጻቸውን ቀጥለዋል። በፖስታ ቤት በኩል የሚላክ የመራጭ ድምጽ ይጭበረበራል ብዬ እሰጋለሁ እያሉ ነው። ብዙዎች ባለስልጣናት ደግሞ ስጋታቸው ያላግባብ የተጋነነ ነው ይላሉ። ፕሬዚደንቱ ትናንትና ከዋይት ሃውስ ወደ ሰሜን ካሮላይና እና ወደ ፍሎሪዳ ከመነሳታቸው አስቀድመው በሰጡት ቃል ምርጫው በትክክል እንዲከናወን ማረጋገጥ እንፈልጋለን፣ መሆኑን ግን እንጃ ሲሉ ነው የተሰሙት። ብዙ የድምጽ ካርዶች ወንዝ ውስጥ ተገኝተዋል፣ የትራምፕ ስም ያለባቸው ካርዶች ቆሻሻ ማጠራቀሚያ ውስጥ ተወርውረዋል ብለዋል ፕሬዚደንቱ። በፔንሲልቬኒያ መካከለኛ ወረዳ የዩናይትድ ስቴትስ አቃቤ ሕግ ቢሮ ባወጣው መግለጫ መሰረት ከጦር ኃይል አባላት የተላኩ ጥቂት የድምጽ መስጫ ካርዶች ተጥለው ክትትል ተደርጎ 9 ተገኝተዋል ብሏል። ከዚያ ውስጥ 7 ዶናልድ ትራምፕን የመረጡ ናቸው፣ 2 ለማን የተሰጡ ድምጾች እንደሆኑ አልታወቀም ሲል የፍትህ ሚኒስቴር መግለጫ ሰጥቷል። ፕሬዚደንት ትራምፕ ኮሎራዶና ካሊፎርኒያ እንዲሁም ኒውጀርሲን ጨምሮ በርካታ ክፍለ ግዛቶች ለነዋሪዎቻቸው በሙሉ በፖስታ ቤት በኩል ድምጽ መስጫዎችን እየላኩ መሆኑ አሳስቦኛል ብለው በተደጋጋሚ ሲናገሩ ቆይተዋል። ትናንትና የፌዴራሉ ምርመራ ቢሮ ዲሬክተር ክሪስቶፈር ሬይ ለመወሰኛ ምክር ቤት በሰጡት የምስክርነት ቃል በሀገሪቱ የዋና ዋና ምርጫዎች ታሪክ አንዳችም በአገር አቀፍ ደረጃ የተቀናጀ የማጭበርበር አድራጎት ሙከራ ተደርጎ አያውቅም ነው ያሉት። የኤፍቢአይ ዲሬክተሩ በተጨማሪም ግዙፍ የምርጫ ማጭበርበር ተግባር ለመፈጸም ለሚፈልግ ጠላት ያን ማድረግ ቀላል አይሆንም ብለዋል። ነገር ግን የሚሆነውን ስለማናውቅ በጥንቃቄ ነቅተን እንደምንከታተል መታወቅ አለበት ብለዋል። ፕሬዚደንቱ ከመናገራቸው ጥቂት ቀደም ብሎ የዋይት ሀውስ ቃል አቀባይ ኬሊ መከናኒ ፕሬዚደንቱ በቀደመ ንግግራቸው ከፕሬዚደንታዊ ምርጫ በኋላ ሰላማዊ የስልጣን ሽግግር እንዲደረግ ለማክበር በግልጽ ቃል አለመግባታቸው ከሁለቱም ፓርቲዎች በኩል ያስከተለውን ነቀፌታ ለማብረድ ሞክረዋል። ፕሬዚደንቱ የነጻና ፍትሃዊ ምርጫን ውጤት ይቀበላሉ ሲሉ ነው ቃል አቀባዩ የተናገሩት። ዲሞክራቶችም ይህንኑ ጥያቄ ራሳቸውን ይጠይቁ ሲሉ ቃል አቀባዩ አክለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ኮሮና ቫይረስን ለመከላከል ሀገሮች ስራ ላይ ባዋሉት የመቆጣጠሪያ እርምጃዎች ምክንያት ከባህር መውረድ ያልቻሉትን ከ300,000 የሚበልጡ የንግድ መርከብ ሰራተኞች የሚረዳበትን መንገድ እያፈላለገ ነው። የአንደኛው የንግድ መርከብ ካፕቴን ሲናገሩ ከአንድ አመት በላይ ባህር ላይ በስቃይ ላይ ያሉ መርከበኞች እንዳሉ ገልጸው የኛ ስራ በዓለም ዙሪያ ምግብና መድኃኒት በማጓጓዝ ረገድ ያለው ትልቅ አስተዋጽኦ ሊታሰብበት ይገባል ብለዋል። ትናንት የተባበሩት መንግስታት ድርጅት ባስተባበረው ጉባኤ ላይ ለመርከብ ድርጅቶችና ለመንግስታት የትራንስፖርት ባለስልጣናት ተማጽኗቸውን አሰምተዋል። በዩናይትድ ስቴትስ በቻይናና በሩሲያ መካከል እየተባባሰ ያለው ውጥረት ትናንትና በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በተካሄደ ስብሰባ ላይ በግልጽ ጎልቶ ተስተውሏል። በኮቪድ-19 ወረርሽኝ ምክንያት በኢንተርኔት አማካይነት እየተካሄደ ያለው ጠቅላላ ጉባኤ ዋና ትኩረቱ ወረርሽኙን በህብረት ተጋፍጦ መታገል ቢሆንም ውጥረቱ ዓለም አቀፍ ትብብር ለመፍጠር የሚደረገው ጥረት ላይ ትኩረቱን እየተሻማ ይገኛል። በዚሁ የኮቪድ-19 የህብረት ዘመቻ ትኩረቱ ባደረገ የጸጥታ ምክር ቤት ስብሰባ ላይ ንግግር ያሰሙት የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ባደረጉት ንግግር ዓለም አቀፉ ወረርሽኝ በዚህ ጂኦፖለቲካዊ ውጥረት ባሻቀበበት ድባብ ውስጥ መዛመቱን እንደቀጠለ ነው ብለዋል። ይህም አሳሳቢ ነው ብለዋል። ወረርሽኙ ዓለም አቀፍ ትብብሮችን በግልጽ የፈተነበት ነው። ያን ፈተና ደግሞ ወድቀናል ሲሉ በወቅቱ በኢንተርኔት በተካሄደው የጸጥታ ምክር ቤት ጉባኤ ላይ አሳስበዋል። ዋና ጸሐፊው የተቀሰዋቸው ውጥረቶች በስብሰባው ላይ በግልጽ ታይተዋል። የቻይናና የሩሲያ የውጭ ጉዳይ ሚኒስትሮች ከዩናይትድ ስቴትስ ጋር ያሏቸውን ልዩነቶች አስመልክተው የተናገሩ ሲሆን የቻይና የውጭ ጉዳይ ሚኒስትር ዋንግ ዪ እንደዚህ ባለ ፈታኝ ወቅት ሀያላን ሀገሮች የሰው ዘርን የወደፊት እጣ ፈንታ ቅድሚያ የመስጠት ኃላፊነት አለባቸው ብለዋል። አስከትለውም የቀዝቃዛ ጦርነት አስተሳሰብንና የርዕዮተ ዓለም አድላዊነትን ትተው በአንድነት የተደቀነውን ችግር መወጣት አለብን ሲሉም ተደምጠዋል። የሩሲያ አቻቸው ሰርጌ ላቭሮቭ በበኩላቸው ብዙ ሀገሮች ለሀገር ውስጥ ችግሮቻቸው ከውጭ ተጠያቂ ለመፈለግ ሲሞክሩ ይታያሉ ብለዋል። የጀርመኗ ሚኒስትር ኒልስ አነንም የየራሳችንን ሀገር ከማስቀደም ይልቅ ትኩረታችንን ለዓለም አቀፍ ትብብር መስጠት ይኖርብናል፣ አንዳችን ከወደቅን ሁላችንም ወደቅን ማለት ነውና ሲሉ ተደምጠዋል። የዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር በሰነዘሩት ጠንካራ ምላሽ በፖለቲካ ቂም ላይ ያተኮራችሁ ሁላችሁም ልታፍሩ ይገባል፣ ቻይናን አስመልክተውም ቤጂንግ በዓለም አቀፉ ወረርሽኝ ምንጭነት በኃላፊነት መጠየቅ አለባት የሚለውን የፕሬዝደንት ዶናልድ ትራምፕን ከባድ ውንጀላ ደግመው አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 15 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በመስቀልና በእሬቻ በዓላት አከባበር ላይ የጸጥታ ችግር ለመፍጠር የተዘጋጁ አካላት መኖራቸውን የገለጹት የኢትዮጵያ ፌዴራል ፖሊስ ኮሚሽነር የተለየ ጥበቃ እንደሚኖርና ለዚህም በቂ ዝግጅት መደረጉን አስታውቀዋል። ከአሜሪካ ድምጽ ጋር አጠር ያለ ቃለ ምልልስ ያደረጉት ኮሚሽነሩ እንደሻው ጣሰው ከመስከረም 25 በኋላ በሚል የሚንቀሳቀሱ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል። ህዝብን ከህዝብ እንደዚሁም ከመንግስትና ከጸጥታ ኃይል ጋር የሚያጋጩት የእነዚህ መልእክቶች ባለቤቶች በውጭ ሀገርና በሀገር ውስጥ የሚንቀሳቀሱ ቡድኖች ናቸው ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰውን በስልክ ያነጋገራቸው እስክንድር ፍሬው ነው። ወደ ዘገባው።
የነገውን የመስቀል ደመራ በዓልና በሳምንቱ የሚከበረውን የእሬቻ በዓል ለማክበር ከሚደረጉ ዝግጅቶች ጎን ለጎን የጸጥታ ስራዎችም ትኩረት እንደተሰጣቸው ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ያስታወቁት። የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ለአሜሪካ ድምጽ እንዳሉት ሁለቱም ዝግጅቶች ጎን ለጎን እየተካሄዱ ነው።
የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ በዙሪያ የሚገኘው የኦሮሚያ ፖሊስና የመከላከያና የብሔራዊ መረጃ ሌሎችም የጸጥታ አካላት በዓሉ ተጀምሮ እስከሚጠናቀቅ ድረስ በሰላም እንዲከበር ህብረተሰቡ ወጥቶ ሲገባ ምንም ችግር እንዳያጋጥመው ለማድረግ ከወትሮ በተለየ ሁኔታ ዝግጅት አድርገናል። እኛ በአንድ በኩል ይህን ዝግጅት እያደረግን፣ በሌላ በኩል ደግሞ በዓሉን ለማደናቀፍ የተለያዩ ሙከራዎች እንዳሉ ያደረግናቸው ጥናዎች ብቻ አስረድተውናል። ይህን መሰረት አድርገን እነዚህ ችግሮች ከመፈጠራቸው በፊት በየአካባቢያቸው የመከላከል ተገቢውን ፍተሻ የማድረግ የአዲስ አበባ መግቢያ በሮች አሉ። እነሱን መሰረት አድርገን ከወትሮ የተለየ ጸጥታውን ለማስከበር ተሻ ይደረጋል፣ ክትትል ይደረጋል።
የጸጥታ ጥበቃው ከወትሮው በተለየ ሁኔታ እንደሚካሄድም ኮሚሽነር እንደሻው ገልጸዋል። ለዚህ ምክንያቱ ደግሞ የባህሉን መንፈስ ለማደናቀፍ የተለያዩ እንቅስቃሴዎች መኖራቸው እንደሆነ ነው ያመለከቱት። የባህሉ አከባበር ከሚፈቅደው ወግና ስርዓት ውጪ በመንቀሳቀስ ባህሉን ለመረበሽ የሚፈልግ ኃይል እንዳለ ተደርሶበታል ነው ያሉት። ዝርዝሩን ባይገልጹም ሁኔታው በጸጥታ አካላት የሚታወቅ መሆኑን ለአሜሪካ ድምጽ አስረድተዋል።
እንግዲህ የመስቀል ባህልም ሆነ የኢሬቻ ባህል ሰው ሃይማኖታዊና ባህላዊ ሁኔታውን የሚገልጽበት እና ደስታውን የሚገልጽበት ነው። በዚህ ወቅት ምንም ነገር እንዲፈጠር አንፈልግም። ህብረተሰቡም ከጎናችን ተሰልፈው በየአካባቢ የሚታዩ የተለያዩ ምልክቶች ካሉ ለአካባቢ ፖሊስና ለሚመለከተው ፖሊስ እየጠቆመ እየተቆጣጠር ነው እንሄዳለን ብለን ነው የምናስበው።
ኮሚሽነር እንደሻው እንግዲህ ከወትሮ በተለየ የጸጥታ ጥበቃ ይኖራል ብለዋል። መረጃ አለን የጸጥታ ችግር ለመፍጠር የሚፈልጉ አካላት እንዳሉ ብለዋል። ምን ማለት ነው ይሄ?
የጸጥታ ስራ ስለሆነ የጸጥታ ስራ ሰራተኞች ብቻ ነው የሚሰሩት። ጠነቀቅ፣ ቅድመ ጥንቃቄ መልእክቱ ብቻ ነው የሚተላለፈው እንጂ እንደዚህ አይነት አለ እንደዚህ አይነት አለ ተብሎ አይገለጽም።
የመስከረም 25 የሚል ነገርም ጠቅሰዋል በመግለጫዎት ላይ ቅድም።
መስከረም 25 ሁሉ ሚዲያ እንደተመለከታችሁት የተለያዩ ማህበራዊ ድረገጾች ያስተላልፋቸው መልእክቶች አሉ። እነዚህ መልእክቶች ባለቤት ይኖራቸዋል ብለን እናስባለን። ግማሹ የእነዚህ መልእክት ባለቤቶች በሀገር ውስጥ የሚንቀሳቀሱ የተለያዩ ቡድኖች ናቸው ተብሎ ይገመታል። ግማሹ በውጭ ሀገር የሚገኙ ክፍቶች እና ቡድኖች ናቸው ሊሆኑ ይችላሉ ተብሎ ይገመታል። ከመስከረም 25 በኋላ ለህዝቡ ጥሪ እያስተላለፉ ነው ያሉት። ይሄ ጥሪ ተነስ፣ ታጠቅ፣ ተነሳ ነው የሚል ነው። ህዝቡን ከህዝቡ ጋር የሚያጋጭ ነው። ህዝቡን ከመንግስት ጋር የሚያጋጭ ነው። ህዝቡን ከጸጥታ ኃይል ጋር የሚያጋጭ ነው። ማንኛውም ኃይል መንግስት ለመሆን የሚፈልግ ከሆነ በሀገሪቱ ህገ መንግስት መሰረት ተወዳድሮ በምርጫ አልፎ የመንግስትነት ሚናውን ይወጣል እንጂ በሌላ በማንኛውም መንገድ መንግስት ሆናል ብሎ የሚያስብ አካልም ካለ ህዝቡንም ባልሆነ መንገድ ለማሰቃየት፣ ለመረበሽ፣ የየዕለት ኑሮውን ለማስተጓጎል የሚፈልግ ኃይል ካለ ይሄ እንደማይፈቀድለት ነው መልእክት ያስተላለፍ ነው። ቅድም አሁንም በተመሳሳይ እሱን ነው የማስተላልፈው።
ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል፣ በጣም አመሰግናለሁ ስለሰጡኝ አጠር ያለ ማብራሪያ።
እኔም አመሰግናለሁ። መልካም ጊዜ።
እናም በሁለቱ በዓላት ወቅትና ከዚያም በኋላ ሁከት ለመፍጠር የተዘጋጁ አካላት አሉ ሲሉ ነው ኮሚሽነር እንደሻው ጣሰው የገለጹት። በዚህ የሚሳተፉ ካሉ ፖሊስና የጸጥታ ኃይሉ ህብረተሰቡን ለመከላከል ሲል በቂ እርምጃ እንደሚወስድም አስጠንቅቀዋል። የኮቪድ-19ን ስርጭት ለመከላከል ሲባል በነገው የመስቀል ደመራ በዓል ላይ የሚሳተፉት የጥሪ ካርድ የያዙ 5000 ሰዎች ብቻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ዓለም አቀፉን ሚዲያ ኤጀንሲ የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት ነጻና ገለልተኛ የሆነ ሚዲያ በዓለም እንዲስፋፋ አርአያ የሚሆን ዘመናዊ የሚዲያ ተቋም እንዲኖር በዩናይትድ ስቴትስ መንግስት በጀት የተቋቋመ ኤጀንሲ ነው። ማይክ ፓክ በኮንግረስ የበላይ ጠባቂነት ሲተዳደር የኖረውን ይህን ኤጀንሲ እንዲመሩ በተፈጠረ አዲስ መዋቅር በፕሬዝዳንት የተሾሙ የመጀመሪያው ባለስልጣን ናቸው። የአሜሪካ ድምጽ ራዲዮ ቪኦኤን ጨምሮ የዩናይትድ ስቴትስ መንግስት ዓለም አቀፉ ሚዲያ ኤጀንሲ ስር የሚገኙ የዜና አውታሮችን ካለፈው ሰኔ ወር ጀምሮ በስራ አስፈጻሚነት እየመሩ ያሉት ማይክ ፓክ የተለያዩ የስራ ኃላፊዎችን በማባረር እና ለውጭ አገር ጋዜጠኞች የቪዛ እድሳቶችን በማቋረጥ በወሰዷቸው እርምጃዎች ከፍተኛ ትችት ቀርቦባቸዋል። ከሁለቱም የዲሞክራቲክና ሪፐብሊካን የምክር ቤት አባላት ብርቱ ትችት ስለቀረበባቸው ስራ አስፈጻሚው በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የሚከተለው ዘገባ ተዘጋጅቷል። ደረጀ ደስታ ያቀርበዋል።
ለፕሬስ ነጻነትና ኢንፎርሜሽን ለማግኘት ያዝነው የ2020 ዓመተ ምህረት አስቸጋሪና ብዙ ፈተናዎች የነበሩበት ዓመት መሆኑ ይነገራል። ትናንት አሙስ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የዓለም አቀፉ ሚዲያ ኤጀንሲን ስራ አስፈጻሚ ማይክ ፓክ ቃላቸውን እንዲሰጡ የቀረበላቸው የኮንግረስ ጥሪ ባለመቀበላቸው የሰላ ትችቶችን ሰንዝረውባቸዋል። የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤሊየት ኤንግል እንዲህ ብለዋል።
He's making a mockery of a US agency that has long enjoyed strong bipartisan support.
ለረጅም ጊዜ ጠንካራና ከግራና ከቀኝ ድጋፍ የነበረውን ዓለም አቀፉን የዩናይትድ ስቴትስ ሚዲያ መሳቂያ ያደረጉት ነው። የዩናይትድ ስቴትስ ዓለም አቀፉን ሚዲያ በበላይነት ለሚቆጣጠረው ኮሚቴ ለዚህ ለኛ ኮሚቴ ያላችሁ ንቀት እጅግ ከፍተኛ ነው። ለዚህ ስራና ኃላፊነት የተገቡ ሰው አይደሉም። መልቀቅ አለባቸው። እሳቸው ካለቀቁ ፕሬዚደንቱ ሊያባርሯቸው ይገባል።
ፓክ ቀደም ሲል የዘጋቢ ፊልም ሰሪ የነበሩ ሲሆን ከዚህ ቀደም የህዝብና የመንግስት የመገናኛ ብዙሃንን መርተዋል። ባለፈው መስከረም ወር ለምክር ቤቱ ቃላቸውን በሰጡበት ወቅት የኤጀንሲውን ኤዲቶሪያል ነጻነት እንደሚጠብቁ ቃል ሲገቡ እንዲህ ብለዋል።
The whole agency rests on the belief that the reporters are independent, that no political influence is telling them how to report the news.
የኤጀንሲው ሙሉነት ያረፈው በጋዜጠኞች ነጻነትና ገለልተኝነት ላይ ነው። ዜናዎች እንዴት አድርገው መዘገብ እንዳለባቸው የሚነግራቸው ምንም አይነት ፖለቲካዊ ተጽኖ የለም።
ማይክ ፓክ ስራ አስፈጻሚ ሆነው ለመሾም በፈጀባቸው የሁለት ዓመት ቆይታና ሂደት ውስጥ ዲሞክራቶች ጥናታዊ ፊልም ዘገባ በሚሰሩበት ወቅት አላግባብ አባክነውታል በተባለው ጉዳይ ላይ ጠንካራ ትችትን ሲያቀርቡባቸው የነበረ ሲሆን ሪፐብሊካኖች ደግሞ ያላቸውን የስራ ልምድ በማንሳት ሲያደንቋቸው ቆይተዋል። የሴኔት የውጭ ጉዳዮች ኮሚቴ ሴኔተር ጄምስ ሪስክ እንዲህ ብለዋል።
This man is uniquely qualified to hold this position.
እኝ ሰው የተለዩ ለቦታው የሚመጥኑና የተገቡ ሰው ናቸው።
ይሁን እንጂ ፓክ ኃላፊነቱን ከተረከቡበት ካለፈው ሰኔ ጀምሮ የወሰዷቸው ውሳኔዎች የሕግ አውጪዎቹን የኮንግረስ አባላት አሳስቧቸዋል። ሪፐብሊካኑ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ማይክ መካውል እንዲህ ብለዋል።
CEO Pak has ignored the will of Congress and withheld millions of dollars in funding from OTF. This is not a typical DC policy discussion.
ስራ አስፈጻሚው ማይክል ፓክ ብዙ ሚሊዮን ዶላሮች በጀትና ፈንድ ላይ የሚያዘውን የኮንግረሱን ፈቃድ መፈጸም አልፈለጉም። ይሄ በዋሽንግተን የተለመደ አይነት የፖሊሲ ውይይት አይደለም። በሆንግ ኮንግ የተፈጠረው አለመረጋጋት በተባባሰበት ሁኔታ ድርጊታቸው ሊገኝ የሚችለውን እርዳታ የሚጎዳው ይመስለኛል። ዛሬም በቤላሩስ ተመሳሳዩን እያደረጉ ነው። ለነጻነትና ለዲሞክራሲ የሚደረጉ እንቅስቃሴዎችን የሚያስፈልጋቸውን ድጋፍ መስጠት አለመቻል አሳዛኝና የሚያስቆጭ ነገር ነው።
ኦፕን ቴክኖሎጂ ፈንድ የተባለውን ዓለም አቀፉን የኢንተርኔት ነጻነት ለማበረታታትና ለመጠበቅ በዩናይትድ ስቴትስ የሚደገፈው ተቋም የዓለም አቀፉን የሚዲያ ኤጀንሲ የገባውን ኮንትራክት ውለታ በማፍረስ 18 ሚሊዮን ዶላር ገንዘብ የያዘበት በመሆኑ ክስ መስርቶበታል። የቴክኖሎጂ ፈንዱ የቀድሞ ቦርድ አባል አምባሳደር ካርን ብላህ እንዲህ ይላሉ።
The goal is not to resolve evidence-based concerns, but rather to discredit OTF.
ግቡ በማስረጃ ለተረጋገጠው ችግር መፍትሄ መስጠት አይደለም። ይልቁንም ግልጽ የሆነውን የቴክኖሎጂ ፈንዱን ዋጋ ማሳጣት ነው። በጣም ጎጂ የሆነው ደግሞ ኤጀንሲው ለቴክኖሎጂ ፈንድ በኮንግረስ ከተመደበው 20 ሚሊዮን ዶላር ለኢንተርኔት ፕሮግራም ከተመደበው የ60 ወይም የ80 ከመቶ ውስጥ 49 ከመቶ የሚሆነውን አግደዋል።
ባለፈው ሰኔ ማይክ ፓክ በርካታ ስራ አስፈጻሚዎችና የስራ ኃላፊዎችን አባረዋል። ሴኔተር ባብ መንዴዝ ይህን የጅምላ ማባረር ውሳኔ ብለው የጠሩትን አስመልክቶ የቀድሞ የሬዲዮ ፍሪ ዩሮፕ እና ሬዲዮ ሊበርቲ ፕሬዚዳንት ጄሚ ፍላይ እንዲህ ብለዋል።
Today, more than 3 months later, no successors have been named to replace me or my counterparts at the other networks.
ከሶስት ወራት በኋላ እስከዛሬ ድረስ እኔን የሚተኩም ሆነ በኔ ደረጃ ባሉት ሌሎች ኔትወርኮች ወይንም ትስስሮች ውስጥ ተተኪዎች አልተሰየሙም። በሚያሳዝን መልኩ የሥራ አስፈጻሚው ማይክ መምጣት ወደ ዓለም አቀፉ ሚዲያ የበለጠ ቀውሶችና ትርምሶችን አምጥቷል። ከዚህም የከፋ ነገር አይመጣም። እውነት ለመናገር ከሆነ በሚዲያው ዓለም ከተወዳዳሪዎቻችን ወደ ኋላ ቀርተናል።
ዓለም አቀፉ የሚዲያ ኤጀንሲ በመንግስት ተቆጣጣሪ ኤዲተሮች የሰራተኞችን ብቃትና አስተማማኝ ደህንነት ታሪክ በተለይም የአንዳንድ ጋዜጠኞችን አስመልክቶ በተገቢው መንገድ አልተከናወነም ብለው የሚተቹ ሲሆን ማይክ ግን በዚህ ረገድ የወሰዱትን እርምጃ አድንቀዋል። በምክር ቤቱ የውጭ ጉዳዮች ኮሚቴ አባል ሪፐብሊካኑ ስካት ፔሪ እንደሚከተለው ብለዋል።
The reforms undertaken by Mr. Pak have undergone a significant amount of public scrutiny, as they should.
በማይክል ፓክ የተወሰዱት ማሻሻያዎች እንደሚጠበቀውም ብዙ ተቃውሞዎችን ቀስቅሰዋል። ይሁን እንጂ ዓለም አቀፉ ሚዲያ በሰራተኞቹ ምልመላ ወቅት የሚያደርገው ማጣራት ደረጃውን ያልጠበቀና ባለፉት 10 ዓመታት የዩናይትድ ስቴትስን ብሔራዊ ደህንነት ለአደጋ አሳልፎ የሰጠ ነው። የዚህ ሁሉ ጥፋት ያንን ሂደት ሲያመሰቃቅሉ የነበሩ ሰዎች ናቸው።
በምክር ቤቱ ከሁለቱም ፓርቲዎች ተደጋግሞ የሚነሳው አንድ ትችት ቢኖር ፓክ በቪኦኤ የሚሰሩ የውጭ ጋዜጠኞችን ጄዋን የሚባለውን የቪዛ እድሳት እንዲቋረጥ ማድረጋቸው ነው። ዲሞክራቱ የውጭ ጉዳዮች ኮሚቴ አባል ብራድ ሼርመን እንዲህ ብለዋል።
We bring people here. We ask them to be honest and speak truth to countries where speaking truth can get you killed.
ሰዎችን ወደዚህ እናመጣቸዋለን። ታማኝ እንዲሆኑና እውነቱን እንዲናገሩ እንጠይቃቸዋለን። እውነት መናገር ስለሚያስገድልበት አገራቸው እውነት እንዲናገሩ እውነት መናገር በአገራቸው ቢያንስ ያሳስራል። ሚስተር ፓክ ግን ይህን መናገር የሚፈልጉ ሰዎችን ማመልከቻ አይቀበሉም። ቪዛ ለማራዘም የሚጠይቁትን ጥያቄ አይቀበሉም። ያ ማለት ሰዎች ተይዘው ወደ አገራቸው እንዲባረሩ ይደረጋል ማለት ነው። ስለ አገራቸው እውነት እንዲናገሩ ወደ ጠየቅናቸውና እውነት መናገር ግን ህገወጥ ወደሆነበት አገራቸው እንዲሄዱ እናስገድዳቸዋለን ማለት ነው።
የቪዛ ጊዜያቸውና የስራ ፈቃዳቸው በመጠናቀቁ ቢያንስ 5 የቪኦኤ ጋዜጠኞች አገር ለቀው ወጥተዋል። 20 የሚሆኑ ጋዜጠኞች ደግሞ በዚህ ዓመት መጨረሻ ያልቃል ተብሎ ይጠበቃል። ማይክ ፓክ ግን በውሳኔያቸው የጸኑ ሲሆን ጋዜጠኝነት ለስለላም ሽፋን ሊሆን ይችላል ብለዋል። ጄሚ ፍላይ እንዲህ ይላሉ።
It's incredibly dangerous for the USAGM head to start.
የዓለም አቀፉ የሚዲያ ኤጀንሲ ኃላፊ ጋዜጣዊ መግለጫ መጻፍ ጀመረ ማለት በጣም አደገኛ ነገር ነው። በሚቀጥለው ሳምንት ደግሞ ክሬምሊን ስለ ዓለም አቀፍ ሚዲያ ጋዜጠኞች እየዞረ የሚናገረው ነገር ሰጠነው ማለት ነው።
ማይክ ለምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ኤንግል በላኩት ደብዳቤ አስቀድመው በተያዘው ሌላ ጉዳይ የተነሳ በኮሚቴ ፊት ቀርበው በተባለው ቀን ቃላቸውን መስጠት እንደማይችሉ በመግለጽ በህዳር ወር ውስጥ የተለያየ አማራጭ ቀኖችን ሰጥተዋል። በዚያ ጊዜ ደግሞ የህዝብ ተወካዮች ምክር ቤት ለእረፍት የሚወጡበት ጊዜ ይሆናል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። ባለፈው መጋቢት ወር በመኖሪያ ቤቷ እንዳለች በተደጋጋሚ ጥይት ተመታ ህይወቷ ባለፈው ብሪያና ቴለር ሞት የኬንታኪ ፖሊስ ተጠያቂ አለመሆኑን በመግለጽ የአቃቢ ህግ ብቻ ክሱን የሚያቀርብበት ክስ ሰሚ ወይም ግራንድ ጁሪ ውሳኔ ላይ የተቆጡና እጅግ የተበሳጩ አሜሪካውያን ከትላንት በስቲያ በተለያዩ ከተሞች ተቃውሟቸውን ለማሰማት ወደ አደባባዮች ወጥተዋል። በተለይም በብራያና ቴለር መኖሪያ ከተማ በሆነችው ሉዊስቪል በተቀሰቀሰው የተቃውሞ አመጽ የተኩስ ድምጽ የተሰማ ሲሆን ሁለት ፖሊሶች መቁሰላቸውን አሶሺየትድ ፕሬስ የተለያዩ ሚዲያዎችን ጠቅሶ ዘግቧል። ደረጀ ደስታ ያቀርበዋል።
የ26 ዓመቷ ብራያና ቴለር መኖሪያ ቤቷ ውስጥ እንዳለች ከፖሊስ በተተኮሰ ጥይት ህይወቷ ያለፈው ከወራት በፊት መጋቢት 13 2020 ነበር። ባለፉት ሁለት ቀናት በተለያዩ የአሜሪካ ከተሞች የተነሳውን ተቃውሞ የቀሰቀሰው ግን ለብራያና ሞት ምክንያት የሆኑት ጥይቶችን የተኮሱት የኬንታኪ ፖሊስ በግድያው ተጠያቂ አለመሆናቸውን በመግለጽ ግራንድ ጁሪው ወይም ክስ አጣሪው ያሳለፈው ውሳኔ ነው። ውሳኔው እንደተሰማ በመቶዎች የሚቆጠሩ ሰዎች የብራያና ቴለርን ስም እያነሱ እንደ ኒውዮርክ፣ ዋሽንግተን ዲሲ፣ ፊላዴልፊያና ላስ ቬጋስ፣ ቺካጎ፣ አትላንታ፣ ሲያትልና በመሳሰሉ ከተሞች ለተቃውሞ ወጥተዋል። ባለፈው ረቡዕ በሉዊስቪል የነበረው ተቃውሞ በአብዛኛው ሰላማዊ የነበረ ሲሆን ቆይቶ ግን በፖሊሶችና በተቃዋሚዎች መካከል ግጭት ተፈጥሯል። ሁለት ፖሊሶች በተተኮሰባቸው ጥይት የቆሰሉ ሲሆን ከአመጹ ጋር ተያይዞ 127 ሰዎች መታሰራቸውን ፖሊስ አስታውቋል። ለዝርፊያ የተሰማሩና መንገድ ለማገድ በቆሙ ተሽከርካሪዎች ላይ እየዘለሉ የሚወጡ እንደነበሩም አዛዡ ተናግረዋል። ተጠባባቂው የፖሊስ አዛዥ ሮበርት ሽሮደር ፖሊሶች ላይ ከተከፈተው ተኩስ ጋር ተያይዞ አንድ ሰው የተያዘ ሲሆን ተጠርጣሪው ተቃውሞ ሰልፉ ላይ ተሳታፊ ይሁን አይሁን አልገለጹም። ካርመን ጆንስ ሉዊስቪል ውስጥ ላለፉት 3 ወራት በየቀኑ ሰልፍ እንደምትወጣ ተናግራለች። ምክንያቷን ስታስረዳ የሚቀጥለው ተረኛ መሆን አንፈልግም፣ ደምና ሰውነታችንን ለታሪክ እየከፈልን ይህን ሁሉ ጥቃትና በደል በሰላማዊ መንገድ ተቋቋሙት የሚለው ነገር ሰልችቶናል። ያለፈውን የበጋ ወር በሙሉ በማርቲን መንገድ አሳለፍነው የትም አላደረሰንም። ምናልባት የማልኮምንም መንገድ ለመሞከር ጊዜው ይሆናል ብላለች። ጆንሰን እንደምትለው የቀራት ነገር ቢኖር የተቃውሞ አመጹ በዩናይትድ ስቴትስ የሥርዓት ለውጥ ያ መጣ ይሆናል የሚለው ተስፋ ነበር። ይሁን እንጂ ግን በቴለር ላይ የተወሰነው ውሳኔ ያሳያት የሷም ህይወት ምንም ዋጋ የሌለው ነገር እንደሆነ ነው። ቀጥላም እንዲህ ትላለች ጆን። ካሁን በኋላ እንደ ድሮ ተመልሼ የምተኛ አይመስለኝም፣ ምክንያቱም ይህ ማንኛችንም ላይ ሊደርስ ይችላል። ስርዓቱ ለጥቁር ሰዎች ደንታ የለውም። ስርዓቱ ጥቁሮችን ይውጠንና አላምጦ ይተፋናል። የቴለር ቤተሰቦች ጠበቃ ውሳኔውን እጅግ የሚያሳዝንና የሚያስቆጣ ነው ብለው እንደተናገሩ፣ ፍትህ ከሌለ ሰላም የለም የሚል መፈክር በጩኸት የሚያሰሙ የተቃውሞ ሰልፎች ጎዳናዎችን የሞሉት ወዲያው ነበር። ሌሎች ደግሞ በተቀመጡበት ሆነው በዝምታ አንብተዋል። የ18 ዓመቷ ሞርገን ጁሊያና ሊ በኖርዝ ካሮላይና በሻርለት ሃይስኩል ተማሪ ናት። ውሳኔውን የተከታተለችው ቤቷ ሆና በቴሌቪዥን ነው። እንዲህ ብላለች። ልክ ፊትህን በጥፊ እንደመመታት ያህል ነው። እኔ ጥቁር ሴት ሆኜ ፍትህ የምጠይቅ ቢሆን ከእንግዲህ በፍጹም እንደማላገኝ ገብቶኛል ብላለች። ባለስልጣናቱም ቢሆን በውሳኔው ደስተኞች አለመሆናቸውን ገልጸዋል። የጠቅላይ አቃቢ ሕጉ ካሜሩን በሰጡት ጋዜጣዊ መግለጫ እንዳሉት የወንጀል ሕግ ማለት ለሁሉም ሐዘንና ቁጭት መልስ የሚሰጥ ነው ማለት አይደለም። በሚስ ቴለር ቤተሰቦች ሐዘን ግን ልቤ ተሰብሯል። አቃቢ ሕጉ ይህን ሲሉ ሳግ እየተናነቃቸው ነበር። ካሜሩን ይህን ከተናገሩ በኋላ የፖሊስ መኮንኑ እርምጃውን የወሰደው የቴለር ቦይፍሬንድ የወንድ ጓደኛ አስቀድሞ ለተኮሰው ራሱን ለመከላከል ነው ብለዋል። የቴለር ጓደኛ ኬኔት ሞከር ደግሞ ለፖሊስ እንደተናገረው ቤቱ ሲንኳኳ ቢሰማም ማን እየገባ እንደሆነ ባለማወቁ ራሱን ለመከላከል ሲል መተኮሱን ገልጿል። እንደሱ አባባል ፖሊሶች ራሳቸውን አላሳወቁም። ማዘዣው ወጥቶ የነበረው በዚያ አድራሻ ለማይኖር ሰው ነበር። የተገኘም አደንዛዥ እጽ አልነበረም። ይሁን እንጂ በፖሊሶቹ የተወሰዱት እርምጃዎች በኬንተኪ ሕግ የተፈቀዱና ራሳቸውን ለመከላከል ያደረጉት ነው ብለዋል ካሜሩን። የክፍለ ግዛቱ ፖሊሶች ሳያንኳኩ በእርግደው የመግባት ፍቃድ ቢኖራቸውም ከመግባታቸው በፊት ማንነታቸውን ማሳወቃቸውን በክፍለ ግዛቱ ታሪክ የመጀመሪያው ጥቁር ሪፐብሊካን የሆኑት ጠቅላይ አቃቤ ሕግ ዳንኤል ካሜሩን ተናግረዋል። ፕሬዚደንት ትራምፕ በሰጡት ጋዜጣዊ መግለጫ ይህ ምላሽ በሚስ ብራያን ቴለር ሞት ላይ የወንጀል ክስ እንዳንመሰርት ያግደናል ብለዋል። በአቃቢ ሕጉ ካሜሩን የተጻፈውን መግለጫ ጠቅሰው ያነበቡት ፕሬዚደንት ትራምፕ ፍትህ ሁልጊዜ ቀላል አይደለችም ብለዋል። ፕሬዚደንቱ ቆየት ብለው በሰደዱት የትዊተር መልእክት ደግሞ በጥይት ለተመቱት እነዚያ ሁለት ፖሊሶች በመጸለይ ላይ የሚል ነገር አስፍረዋል። የዲሞክራቲክ ምክትል ፕሬዚደንት እጩ ካማላ ሃሪስም በትዊተራቸው እሳቸውና ባይደንም ፖሊሶቹ ላይ በደረሰው ጉዳት ማዘናቸውን ገልጸው የተጎዱት ፖሊሶች በልባችን አሉ፣ ፈጥነው እንዲያገግሙም እንመኛለን። የጥቃት አመጽ ለዚህ መልስ አይደለም። ሐዘናችንን ቁጣችንንም ገልጽበት መንገድ ልናየው የምንፈልገውን ዓለም የሚያሳይ መሆን አለበት ብለዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ዛሬ በሁለተኛው አጋማሽ መሰናዷችን የትምህርት ቤቶች መከፈትን ጉዳይ በተመለከተ ከተለያዩ ከተሞች ያሰባሰብናቸውን የሕዝብ አስተያየቶች ነው የምናስደምጣችሁ። የኢትዮጵያ መንግስት ኮቪድ-19ን ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንት ጊዜ ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት 9 እስከ ጥቅምት 30 2013 ዓ.ም ባለው ጊዜ እንደሚከፈቱ ማስታወቁ ይታወሳል። ቅድመ ሁኔታዎችን የማያሟሉ ትምህርት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ትላንት ለአሜሪካ ድምጽ ማብራራታቸውም አይዘነጋም። ይህንን የመንግስት ውሳኔ አስመልክቶ ዘጋቢዎቻችን ካሰባሰቧቸው አስተያየቶች ውስጥ በቅድሚያ መስፍን አራጌ ከደሴ ያሰባሰበውን አስተያየት እናስደምጣችሁ።
ኮቪድ-19 የጤና ጠንቅ የኢኮኖሚ ማነቆ የማህበራዊ ልማት እንቅፋት ከሆነ ወራቶች ተሻገሩ። የተባበሩት መንግስታት ትምህርት በዘመነ ኮቪድና ከዚያ በኋላ በሚል በነሐሴ ወር ባወጣው አጭር የፖሊሲ መግለጫው በ190 ሀገራት ኮቪድ የ1.6 ቢሊዮን ተማሪዎችን ትምህርት አስተጓጉሏል። ወረርሽኙ ከዚህም ተሻግሮ ባስከተለው ኢኮኖሚ ኪሳራ በዓለም ዙሪያ በሚቀጥለው የትምህርት ዘመን 23.8 ሚሊዮን ተማሪዎች ትምህርታቸውን ሊያቋርጡ ይችላሉ የሚል ትንበያ አለው። ይህ ዓለም አቀፍ የጤና ችግር ኢትዮጵያ ላይ ያሳረፈው ጡጫ ቀላል የሚባል አይደለም። የትምህርት እንቅስቃሴ ተቋርጧል። በርካታ ሰዎች አንድ ላይ እንዳይሰባሰቡ ማዕቀብ ተጭኖ ቆይቷል። የጤና ሚኒስቴር መግለጫ ግን በአዲሱ ዓመት የተቋረጠው ትምህርት ጥንቃቄ ሳይጓደል እንዲቀጥል ውሳኔ ያሳልፏል። ውሳኔው በትምህርት መቋረጥ ለወራት በድብርትና በስነ ልቦና ጫና ውስጥ ለነበሩ ተማሪዎች እፎይታ ይፈጥራል፣ አልፎ አልፎም ለአካላዊ ጥቃትና ጉልበት ብዝበዛ የተዳረጉ ህጻናትን ይታደጋል ይላሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ የደሴ ከተማ ነዋሪዎች።
ተፈራ ካሳ ነው የምባለው። የደሴ ከተማ አስተዳደር መምህራን ማህበር ጸሐፊ። ውሳኔው ጥሩ ነው፣ ምክንያቱም ረጅም ጊዜ ተማሪዎችን ከትምህርት ገበታቸው እንዲለዩ አድርጓል። በአንድ በኩል የመጣውን የቫይረስ ስርጭት ለመከላከል ጥሩ ቢሆን ጎን ቢኖረውም ረጅም ጊዜ ግን ከትምህርት በመለየታቸው ምክንያት ከፍተኛ ጉዳት ነበረው።
አዜብ መኮንን እባላለሁ። የደሴ ከተማ አስተዳደር የቤቶች ልማት ጽህፈት ቤት ባለሙያ ነኝ። ህጻናቶቹ ራሳቸውን የመጠበቁ ብቃት ስለሌላቸው ትንሽ የተወሰነ ጊዜ ብንሰጣቸው የሚል ሀሳብ አለኝ። አጸደ ህጻናቶችን እኔ እንደ እናት ሳስበው በጣም ይከብዳል። አታርጉ አርጉ ማለት ከባድ ነው። ትንሽ ቢዘገይ የተሻለ ይመስለኛል። ከአንደኛ ደረጃ እስከ 12ኛ ክፍል ያሉትን ግን መንግስት የማስተማሪያ ግብአቶች ቢጎሉትም ለምሳሌ በሶስት ሽፍት አርጉ ርቀታቸውን ጠብቆ ቢማሩም ለምን አንድ አመት ሁለት አመት ባለፈ ቁጥር ሰዎችን ያለ ትምህርት ቤት አፍኖ መዋል አሁን በሴቶች ላይ የሚደርሰው ጥቃት አለ፣ ሌሎችም ነገሮች የስነ ምግባር ጉድለት አለ። በተባለው ልክ ቤት አልተቀመጡም ተማሪዎች። ስለዚህ ከወጡ አይቀር የወላጅ ክትትል ባለበት ትምህርታቸውን ተምረው የሚወጡ የሚገቡ ቢሆን የተሻለ ይሆናል።
ትዛዙ እንግዳ እባላለሁ። በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል ባልደረባ ነኝ። ልጆች አሉኝ፣ የአንደኛ ደረጃ ትምህርትና የሃይ ስኩል ተማሪዎች አሉኝ። ያው በዓለም ጤና ድርጅት መረጃ በሚሰጠን መሰረት በሽታው ከኛ ጋር ለረጅም ጊዜ አብሮ እንደሚቆይ ነው እና ልጆች ደግሞ ቤታቸው ከትምህርት ዓለም ተለይቶ እስከ መቼ ይቆያሉ የሚለውን ነገር የግድ መመለስ ስላለበት ትምህርት ቤቶች ተገቢውን ጥንቃቄ ማድረግ፣ በተለይ የጤና ሚኒስቴር የሚሰጣቸው መግለጫዎች እያዩ መፈጸም፣ መምህራን ደግሞ የበለጠ ህጻናት ስለሆኑ እነሱም በመጠበቅ በማረም በመምከር፣ ወላጅም ደግሞ ተገቢውን ነገር መወጣት እንዳለበት ነው እና ዞሮ ዞሮ አማራጮቹ የግድ መከፈት አለበት ወደሚለው ይወስዳል።
አንዳንዶች በእድሜ ከፍ ያሉ በትምህርት ደረጃ የተሻሉ የህብረተሰብ ክፍሎች በመከላከሉ ሂደት መዘናጋት እያሳዩ ባለበት ሀገር ህጻናቱን ወደ ትምህርት ገበታ እንዲመለሱ ማድረግ የከፋ ችግር ሊያስከትል ይችላል የሚል ስጋት አላቸው። በአንጻሩ አደጋውን በመከላከል ህይወትን ማስቀጠል ግድ ይላል የሚሉም አልጠፉ።
ግንዛቤው አላቸው፣ የተሻለ ነገሮችን የመረዳት አቅም አላቸው ብለን የምናያቸው ሰዎች ላይ ብዙ መዘናጋትን አይተናል። ተማሪዎች ደግሞ በእርግጥ ያንን ያክል ጥንቃቄ ብዙ የተመቹ አይደሉም ማለት ይቻላል። ነገር ግን ይህንን ነገር መስራት የሚቻለው በትምህርት ቤቱ መምህራን፣ በትምህርት ቤቱ ማህበረሰብ ብቻ ሳይሆን ከልጅ የሚበልጥ ምንም ነገር የለም እና ወላጅ በራሱ ከፍተኛ የሆነ ቁጥጥር በልጆቹ ላይ ክትትል መደረግ አለበት። ለምሳሌ እንደ ሆቴ ትምህርት ቤት አይነቶቹን ትምህርት ቤቶች ብናያቸው እያንዳንዱ ተማሪም ይሁን ወላጅ ለምዝገባ ሲመጣ ከበር ጀምሮ የሙቀት መለኪያ ጥበቃዎቹ ይዘው ቼክ ያደረጉ ነበር ተማሪዎቹ። ልክ እንደዚህ አይነት የሆቴን ትምህርት ቤት ተሞክሮ ሌሎች ትምህርት ቤቶችም አስፍተው ቢይዙ
በባህሪያቸው ህጻናት ከአዋቂ ሰዎች አትፈጽሙ ወይም አድርጎ የተባሉትን ነገር በመፈጸም የተሻሉ ናቸው። ምክር የመስማት ትዕዛዝ የመስማት ሁኔታው ይስላሉ ማለት ነው።
መንግስት በወረርሽኙ ምክንያት ሁሉም ተማሪዎች ወደ ቀጣዩ ክፍል እንዲሸጋገሩ ወስኗል። ውሳኔው ግን የራሱ ውስንነት አሉበት ይላሉ ይህ አስተያየት ሰጪ።
ከተማ አካባቢ ላይ አክሰሱ ያላቸው በተለይ በዚህ በዘመናዊ ቴክኖሎጂ ታግዞ የመማር በግል መምህራንን ቀጥሮ ማስተማር የሚችል አቅም ያላቸው ሰዎች እነዛ ልጆች የተሻለ ነገር እንዲኖራቸው ትምህርቱን እንዳይረሱ የማድረግ ስራ ሲሰራ ቆይቷል። ገጠር ብቻ ሳይሆን ከተማም ላይ ቢሆን ዝቅተኛ የህብረተሰብ ክፍል ውስጥ ያሉት ልጆች የዚህን ተጠቃሚ የመሆን እድል ስላልነበራቸው ከትምህርት ርቀዋል። በጣም ቴክኖሎጂን ተጠቃሚ መሆን አይችሉ ያልቻሉበት ምክንያት አንደኛ ከድህነትም ጋር የተያያዘ ነው። የገጠሮቹን ደግሞ ከዚህ አንጻር ስናየው የቴክኖሎጂ ጉዳይ የመጠቀም አክሰሱ የላቸው ስለሌላቸው ከትምህርት ገበታ በጣም ርቀዋልና ትምህርቱ በሚጀመርበት ጊዜ የተጀመረውን ትምህርት ለመቀበል የተሻለ አክሰስ ያላቸው እነዚህ በቴክኖሎጂ ታግዘው የቆዩት ወይም ደግሞ መምህራን አልፎ አልፎ ቢሆን ተቆጥረውላቸው ሲሰራ የነበረበት ቦታ ላይ ያሉ ልጆች ናቸው። የገጠሮቹ ግን ቶታሊ ረስተውታል ማለት ይቻላል እና እነሱ ላይ አሁን ሲጀመር ጉዳቱ በጣም ከፍተኛ ሆኖ ይታያል የሚል ግምት አለ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ከደሴ ወደ አዲስ አበባ አስተያየት ሰጪዎች ስናልፍ ደግሞ የአሜሪካ ድምጽ አነጋገራቸው የአዲስ አበባ ከተማ አንዳንድ ነዋሪዎች የተማሪ ወላጆች የኮሮና ቫይረስን ለመከላከል አስፈላጊውን ጥንቃቄ በማድረግ ልጆችን ወደ ትምህርት ቤት መላክ በሚለው ሐሳብ እንደሚስማሙ ነግረውናል። ነገር ግን የኮቪድ-19 ወረርሽኝ እየተስፋፋ ባለበት በአሁኑ ወቅት ልጆችን ወደ ትምህርት ቤት መላክ ተገቢ ውሳኔ አይደለም የሚል አስተያየት ይሰጡማሉ። ፀሐይ ዳምጠው አስተያየቶቹን ታስደምጠናለች።
ስሜ ገላኔ አበራ ይባላል። አዎ ሚማር ልጅ አለኝ። ኬጂ 1 ነው አምና ሲማር የነበረው። ያው አንድ ሴሚስተር ተምረው ነው በመሃል የተቋረጠው። ትምህርት መሃል ላይ ሲቋረጥ በርግጥ ልጆቹ ወደ ኋላ ተመልሰዋል። ትምህርት መቆሙ ምንም ጥርጥር የለውም፣ ይጎዳል። አሁን ግን ልጅሽን ወደ ትምህርት ቤት ትልኪዋለሽ ወይ ላልሽው አልልክም። ማልክበት ምክንያት ምንድነው? በሽታው አልጠፋም። መጀመሪያ የተዘጋው በሽታው ልጆቹን ሊጎዳቸው ይችላል በሚል ምክንያት ነው። በሽታው አልጠፋም። በዜናም እየሰማን እንዳለ ነው፣ አካባቢያችንም ላይ እያየን እንዳለ ነው። እኔ እንደውም በአጋጣሚ ማውቃቸው ብዙ ሰዎች በበሽታው ተይዘዋል እና በሽታው አልጠፋም። በሽታው ባልጠፋበት ሁኔታ ልጄን ስልከው ሊይዘውም ላይይዘውም ስለሚችል ፍርሃት ስላለኝ አልክም ልጄን ወደ ትምህርት ቤት። ምክንያቱም በበሽታው ተይዞ ከሚሞትብኝ ሳይማር ቢቀር መርጣለሁ፣ እኔ እንደ እናት ማለት ነው። ስለዚህ አልከውም ነው መልስ። ተጠንቅቀሽም የምትጠበቂበት አይደለም፣ እያየን እየሰማን ነው። ህጻናት ደግሞ የፈለገ ብትጠነቀቂም የሆነ ነገር ከመነካካት ከነካኩ በኋላ አፋቸውን፣ አይናቸውን፣ አፍንጫቸውን ከመነካካት አይቆጠቡም። ታጠቡ ብትያቸው አይታጠቡም። የኔ ልጅ ገና 5 ዓመት ያልሞላው ልጅ ነው እና ብትነግሪውም ይሄንን የነገርሽውን ነገር በደንብ ተገንዝቦ ራሱን መጠበቅ ስለማይችል አላምንም፣ በዛ አላምንም አልክም።
ዮሐንስ ጣባ እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። የ10ኛና የ5ኛ ክፍል ልጆች አሉኝ። እንግዲህ ያው በመንግስት መመሪያ መሰረት ተለቅ ተለቅ ያሉትን እናስገባለን ብለን ነው የምናስበው። ምናልባት ልጆቼ የሚባሉትን የመስማት እድሜ ላይ እና ባህሪያቸውም ለዛ ስለሚጋብዝ ሁለቱን አስገባለሁ ብዬ ነው የማስበው። ሌሎኛዎቹ ግን ትንንሾች ስለሆኑ ኬጂ እና አንደኛ ክፍል ስለሆኑ ለጊዜው ወይ ቤት ማቆየት ነው ወይ አስመዝግቦ መቆየት ነው። ምን አይነት እርምጃ ነው የሚወሰደው? ጥንቃቄው ምን ያህል ነው? ያዋጣል ወይ? የመምህራን ቁጥር ያስፈልጋል? የሚያስተናግዳቸው ሰው ያስፈልጋል? ለየወንበራቸው ያለው ንጽህና ምን አይነት ነው? ሽፍቱስ ያሳምናል ወይ? ቢያንስ መንግስት ከሚጀምረው የአንድ ወር ዘግቼ ነው የማስገባው ትናንሾቹ ልጆች። እኔ ማመን አለብኝ 100%።
ስሜ አርሸት ዘላለም ይባላል። እኔ እንግዲህ 3ኛ ዓመት ወይም ኬጂ 3 የምትማር ጻ ልጅ ነው ያለ። ልጄ እንድትማር እፈልጋለሁ። ወደ ኋላ ባትቀርብኝ ደስ ይለኛል። ነገር ግን አሁን ያለንበት ሁኔታ የበሽታ ሁኔታ መባባስ እንደ ወላጅ በጣም ያሰጋኛል። ግን በአጋጣሚ ሆኖ ልጄን ወደ ትምህርት ቤት ልልክ ያሰብኩት ከኔ ጋር ስለምትሆን በስራ ምክንያት እኔም ጋር ተጠንቅቄ አልችለውም። ሙሉ ለሙሉ አላድናትም። እዛም ግን እንጠነቀቃለን፣ እንደ ወላጅ ስናወራቸው እንጠነቀቃለን፣ እናራርቃቸዋለን የሚባል ነገር አለ። በሱ ተማሚ ሳይሆን ያው እግዚአብሔር እንዳረጋትሁን በሚል አምኜ ነው እንጂ ትምህርት ቤት መላኩ ብዙ አሳማኝ አይደለም። ግን ምርጫ ስለሌለኝ እልካለሁ።
ስሜ ከሌሌ ይባላለው። የምኖረው እዚሁ አዲስ አበባ አካባቢ ነው። ተማሪዎች ኮሮና ከጀመረ ወዲህ ወይ ኮሮና ዓለምን ከወረረ ወዲህ ወደ ቤት ገብተው ማሰላቸት ነው ቤት ውስጥ እያሳለፉ ያሉ። መንግስት ደግሞ በሚቀጥለው ወር ይሁን በምንም ጊዜ ይሁን ትምህርት ይከፈታል እያለ ነው። ስለዚህ መላክ አይቀርም ተማሪዎችም ወደ ትምህርት ቤት። ምክንያቱም ልጆቹ በጣም አስለቺ የሆነ ህይወት እያሳለፉ ነው ያሉት። ቤት ውስጥ ጓደኞቻቸውን አያገኙም፣ እንደፈለጉ ማንበብ አይችሉም። ያለ ጊዜያቸው ነው ወደ ቤት የተመለሱት እና ከትምህርት ቤት ማስቀረት አልችልም። ግን በጣም ደግሞ አሳሳቢ የሆነ ጉዳይ አለ። ትምህርት ቤት ሄደው የሚባለውን ነገር ከኮሮና ለመጠበቅ የሚያስፈልጉ ነገሮችን ቅድመ ጥንቃቄዎችን ያደርጋሉ ወይ ልጆች ካልሽ ማድረግ አይችሉም።
ፀሐይን እናመሰግናለን። የባህር ዳር የአምቦና የሐዋሳ ከተማ ነዋሪዎችስ በዚህ የመንግስት ውሳኔ ላይ ምን አስተያየት አላቸው? አስቴር ምስጋናው ከባህር ዳር፣ ናኮር መልካ ከአምቦና ዮናታን ዘብዲዮስ ከሐዋሳ የነዋሪዎችን አስተያየት ጠይቀው ያጠናቀሩት ዘገባ በተከታታይ ቀጥሎ ይቀርባል።
የኢትዮጵያ መንግስት ኮቪድ-19ን ለመከላከል ቅድመ ሁኔታዎችን ማሟላት ለሚችሉ ትምህርት ቤቶች በሶስት ዙር እንዲከፈቱ መወሰኑ ይታወቃል። ይህንን ውሳኔ አስመልክቶ ያነጋገርናቸው በባህር ዳር ከተማ የሚገኙ ወላጆች፣ መምህራንና ተማሪዎች የተለያየ ሐሳቦችን አንጸባርቀዋል። አቶ ንጉሱ አቡሃይ የሁለት ልጆች አባት ናቸው።
አሁንኛ ምን ኖር በጋራ ኮንዶሚኒየም ስለሆነ በጋራ ነው ምኖር። ልጆቻችን ለብቻቸው የሚቀመጡበት አካባቢ የለም። ምቹ ሁኔታ አልተፈጠረም። የሚውሉትም አብረው በጋራ ነው። ይጫወቱ የሚሉት በጋራ ነው። ታላ የሆኑ ነው የሚኖሩት ያለ። ስለዚህ ከዚህ ከሚውሉ ይልቅ ትምህርት ተከፍቶ ትምህርት ቤት ላይ ሆነው ርቀታቸውን ጠብቀው በተገቢ ሁኔታ ቢማሩልን ጥሩ ነው። በሽታውን ለመከላከል በዋናነት ሽፍት መሆን ነው ያለ። ትምህርት ቤት ሲያስተምሩ በሽፍት አሁን ለምሳሌ ከአንድ ክላስ ላይ የሚውሉት የነበረ ወደ 50 ተማሪ 60 ተማሪ ነው በአንድ ክፍል ውስጥ የሚማሩ። አሁን ለመጪው ግን ቢያንስ በሶስት ሽፍት ተከፍሎ 30-20 ተማሪ በአንድ ክላስ ላይ እየተማሩ ርቀታቸውን ጠብቀው ቢሆን መልካም ነው።
መምህር ታወጣሽ ወልዱ የቁልቋል ሜዳ አንደኛ ደረጃ ትምህርት ቤት መምህርት ናቸው። የመንግስት ውሳኔ ጥሩ ቢሆንም ለጥንቃቄ የሚያገለግሉ ቁሳቁሶችን ማሟላት እንዳለበት ይናገራሉ።
ስነ አቋም እየወሰደውና አቋም ጥሩ ነው። ግን ክፍተት ይኖራል ብዬ የምገምተው ነገር ቢኖር ምንድነው? ሁሉም ትምህርት ቤቶች የተሟላ ግብአት ሊኖራቸው አይችልም። ለምሳሌ እንደኛ ትምህርት ቤት ስንመለከት በእኛ ትምህርት ቤት የነገደ ማህበረሰብ ብሔረሰቦች የሚገኙበት አካባቢ ስለሆነ ኑሯቸውን የሚመሩት ከእጅ ወዳፍ በመሆኑ የጥንቃቄ ክፍተት ይኖራል እንላለን። ሆኖም ግን ተማሪዎች ሙሉ በሙሉ ወደ ትምህርት ቤት መጥተው ራሳቸውን ጠብቀው ርቀታቸውን ጠብቀው ካለው ነባራዊ ሁኔታ ጋራ ማህበረሰቡና ቤተሰብ ትምህርት ቤትና የማህበረሰብ አካል ከሆኑት ጋራ በመመካከር ተማሪዎች ወደ ትምህርት ቤት ማምጣቱ እጅግ በጣም አስፈላጊ ሆኖ ነው ያገኘ ነው። ምክንያቱም ተማሪዎች በአመለካከታቸው፣ በአእምሯቸው፣ በስነ ልቦና ተጎድተዋል። ያንን ስነ ልቦናቸውን ደግሞ ቀስ በቀስ ወደ ትምህርት ቤት በማምጣት የነበረውን ነገርን በማካካስ ተማሪዎችን በትምህርት ቤት ማዋል ለሀገሪቱም ለማህበረሰቡም ለተማሪዎችም በጣም ትልቅ ጠቀሜታ አለው ብዬ ሀሳቤን እገልጻለሁ።
እርስዎ ለረዥም ጊዜ በመምህርነት ያገለገሉ ነዎት እና ይሄ የተለያዩ ቴክኖሎጂዎችን በመጠቀም ትምህርት ለማስቀጠል የተሞከረበት አለ። ይሄ ትምህርት ቤት በእርግጠኝነት የዝቅተኛ ማህበረሰብ ልጆች የሚማሩበት በመሆኑ በምን መልኩ ነበር ባለፉት 6 ወራት እናንተ ትምህርቱን ስታስቀጥሉ የነበራቸው?
እኔ ማስተማር ከጀመርኩ 38 ዓመቴ ነው እና የእኛ ማህበረሰብ ኢንተርኔት ኦንላይን የሚባለውን ነገር ባያገኝም እንኳ አንኳር ነገሮችን መመሪያው ባወጣው መሰረት የትምህርት መመሪያ ማንዋሉን በመከተል በወጣልን ፕሮግራም መሰረት ተማሪዎች በየቤታቸው የትምህርት ስርጭትን እንዲከታተሉ የራሳችንን የበኩላችንን ጥረት አድርገናል። ግን ሆኖ ሙሉ በሙሉ ይሄ ነገር ተሳክቷል ማለት አንችልም። በከተማ አካባቢ ያሉ ልጆች ይሄንን ተግባራዊ ሊያደርጉት ይችላሉ። ያንንም የተማረ ማህበረሰብ ያላቸው ልጆች ክትትልና ቁጥጥር ሲደረግላቸው ነው። በሌላ መልኩ ደግሞ በአካባቢያችን ከከተማችን ወጣ ያሉ የእግር ተጉዞ የሚመጡ ተማሪዎች አሉ። እነዛ የዚህ እንትን ተጠቃሚዎች ናቸው ብለን መገመት አንችልም ሙሉ በሙሉ። ሆኖም ግን ሙሉ በሙሉ ባይካሄድም ጅምሩ ነበር።
አሁን ትምህርት ሊጀመር ነው። እዚህ ትምህርት ቤት ውስጥ ያጋጥሙናል የምትሉ ስጋቶችስ ምንድን ናቸው?
እኛ ትምህርት ቤት አሁን እንደተመካከር ነው እና እንደተነጋገር ነው ከአካባቢያችን የሚገኙ ረጅ ድርጅቶች ማስክ ቢረዱን፣ ሳኒታይዘር ቢረዱን፣ ድሮ ያደርጉትን የነበረ እንክብካቤ ለተማሪዎች ቢያደርጉልን፣ የውሃና ፍሳሽ አገልግሎት ደግሞ ዴይሊ ውሃ እንዳይቋረጥ የውሃ አቅርቦትን ቢሰጠን እኛ በአቅማችን ካለው ማህበረሰብ ጋር በመመካከር ከጤና ባለሙያዎች ጋር በመመካከር ከመምህራን የጎደለንን ከአጋር ድርጅቶች ጋር በመመካከር ትምህርቱን ለማስኬድ እኛ ዝግጁ ነው።
ወይዘሮ ለዓለም ሰላም ይሁን በበኩላቸው የሚከተለውን አስተያየት ነው የሰጡት።
ሁለት ልጆች አሉኝ። እነሱን ማስተምራቸው የግል ትምህርት ቤት ነው። ያው በዚህ ኮረና መጣ በሚባለው ነገር ትምህርት ቤት በመዘጋቱ ትልቅ ተጽዕኖ ፈጥሮባቸዋል። የሚኖሩት ከአንድ ግቢ ስለሆነ ያው ከጎረቤትና ከጎረቤት በበሽታው ጉዳይ ስለማይገናኙ ድብርት ነው። ፊልምን ምናምን ለማየት ሲሉ ደግሞ ያው እኛ ደግሞ ባለንትን ጭንቀት ምክንያት እንከለክላቸዋለን።
ትምህርት እንግዲህ ከዚህ በፊት ሲሰጥ የነበረው በኢንተርኔት አማካኝነት ነበረ እና ምን ያህል ውጤታማ ነው ብሎ ያስባሉ?
በኢንተርኔት ወርክሽት ምናምን እያሉ ይሰጡናል ትምህርት ቤት። ያን ግን መቀበል አልቻሉም ልጆቹ በቃ። ምክንያቱም ያልተማሩት ትምህርት መጥቶ ፈተና ሲሰጣቸው ሽቱን አምጥተን ስሩ ስንላቸው ስናስረዳቸው የማይገባቸውም ስላልተማሩ ያንን መስራት በጣም ከባድ ነበር ለነሱም ለኛም። ራሳቸውን ጠብቀው ትምርቱን ቢማሩ ፍለፊ ቢማሩ ነው የሚሻለው እንጂ ኦንላይን ምሎኔ አልቀበለውም።
ተማሪ ማዓዛ ቆምላቸው በቁልቋል ሜዳ አንደኛ ደረጃ ትምህርት ቤት ልትመዘገብ ነበር የመጣችው። ማድረግ ያለባትን ጥንቃቄ አድርጋ ለመማር መዘጋጀቷን ትናገራለች።
ትምህርት መከፈቱ ጥሩ ነው። አሁን ትምህርት ቤት ውስጥ ተማሪዎች መምህራኖች ይረዱ ነው። እቤት ውስጥ ደግሞ አንዳንድ ወንድም የሌለን ተማሪዎች ብዙውን ጊዜ ራሳችን ነው የምንሞክረው። ስለዚህ መምህራኖች እዚህ እንደሚያስረዱንና ቤት እንደምንማማረው አይደለም። ስለዚህ መምህሮች አሁን እነሱ በሚያስረዱን ጥሩ ነው፣ ግን እቤት ስንሆን ደግሞ ብዙውን ጊዜ ላይገባን ይችላል፣ እንደነጋገራለን። ማስክ በማድረግና ከክፍል ተማሪዎች ራቅ ብለን በመቀመጥ ኮሮና ቫይረስን መከላከል እንችላለን። እጃችንንም እዚህ በሚቀመጡ ውሃዎች አንዳንድ ነገሮች ቢቀመጡ ጥሩ ነው፣ ምክንያቱም ለእኛ ያግዘናል። ታጥበን እንገባለን፣ ከዛ ቁጭ እንላለን ተራርቀን።
መልካም የትምህርት ዘመን ተመኘው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ናትናኤል አበረ እባላለሁ። የአምቦ ነዋሪ ነኝ። በትምህርት ዙሪያ ልጆች በቤታቸው ተቀምጠው ያልሆነ ሁኔታ ውስጥና የሳይኮሎጂካሊም ተጽዕኖ እያደረባቸው ስለሆነ ጥንቃቄ ተደርጎ ትምህርት መከፈቱ አግባብ ነው ብዬ አስባለሁ። እርግጥ ነው ተጽዕኖ ሊፈጥር ይችላል፣ ግን በሽታው ቢኖርም ጥንቃቄ ተደርጎ ትምህርት መካሄድ አለበት ብዬ አስባለሁ።
ሲፈን እባላለሁ። አምቦ ውስጥ ነው የምኖረው። 3 ልጆች ነው ያሉ። ከዚህም በፊት ባለው ነገር ቤት በመቀመጣቸው እነሱ ላይ ነው የነበረው ጭንቀት ብዙ ነው። ግን ይሄ እንዳይሆን ኳስ በማጫወት በመጸለይ አብረን በመጫወት ፊደሎችን በማስጠናት ብዙ ነገር አስረሳ ናቸው። አሁን ደግሞ ትምህርት ቤት መች ይደርሳል ብሎ እየጓጉ ስለሆነ በሶስት ቢሆን ደስ ይለኛል። እኔ ማስክ ማድረግ አይችሉም ህጻናት ስለሆኑ ይጎዳቸዋል። እኛ ናህል ምን ያህል እንደሚከብደን ታውቅ። እንደዛ ቢሆን ይመረጣል።
ስሜሽ መልስ ሻሸው ይባላል ነው። አምቦ ዩኒቨርሲቲ ሪፈራል ሆስፒታል ሐኪም ነኝ። ተማሪዎች ኤሌመንተሪ ያሉትም ፕሪፓራቶሪም እንደዚያውም ከፍተኛ ትምህርት ማዕከል ያሉት ቢመለሱ ጥሩ ነው እላለሁ። ምክንያቱም አንዳንዶቹ ለብዙ ችግር እየተዳረጉ ይገኛሉ። ለምሳሌ ሴቶች አላግባብ ወይ ደግሞ ያለ እድሜያቸው ጋብቻ፣ እንደዚህም ደግሞ የመደፈር ብዙ ተደጋጋሚ እያጋጠማቸው ይገኛል። አልፎም ደግሞ ወጣቶችም ለተለያዩ ሱሶች እየተጋለጡ ይገኛሉ። ምክንያቱም በኮሮና ምክንያት ቤት ስለሚውሉ መዋላቸው ሌላ ቦታ ስለሌለ ይህንን ለመቅረፍ ወደ አላስፈላጊ ኑሮ ይገባሉ ማለት ነው። ስለዚህ ትምህርት ቤት በጊዜ ቢመለሱ የተሻለ ነው።
ስሜ ጎርፌ ጉርሜሳ እባላለሁ። የዚሁ ሀገር የአምቦ ነዋሪ ነኝ። ትምህርት ቤት መከፈቱ መልካም ነው። ልጆች ይበላሻሉ። ልጆች አይምሯቸው ጥሩ ነገር ላይ አይደሉም። መከፈቱ መልካም ሆኖ ያው በሰላም እንዲማሩ እንፈልጋለን። ያው በተቻለ መጠን ከእግዚአብሔር ጋር ጥንቃቄ አድርገው ልጆችም ራሳቸውን እንዲጠነቀቁ እየመከርን መላክ አለብን። እንደገና ደግሞ ይሄ ማክስ አድርገው የሚማሩም ከሆነ እሱን ነገር ገዝተን እየሰጠን እንዲጠነቀቁ ሳሙና በኪሳቸው አስቀምጠን እንዲማሩልን እናደርጋለን። እቤት መዋላቸው ጥሩ አይደለም። እንግዲህ ባለፈው የተስተጓጎለው ትምህርት ያው እንዳለ ሆኖ ግን እንደሚደረግ አላቅም። ግማሽ ሴሚስተር በተማሩት በዛው እንዲያልፉ ነው የተደረገው። አሁን ደግሞ ያው ጠንክረው እንዲማሩ ቤት ውስጥ እኛ እርዳታ ማድረግ አለብን። እንዲያጠኑ እናግዛቸዋለን፣ እናስጠናቸዋለን። በቃ እግዚአብሔር በረዳን መጠን በቃ ማስተማር አለብን።
ስሜ የአብስራ ዳንኤል እባላለሁ። የስድስተኛ ክፍል ተማሪ ነኝ። ትምህርት መከፈቱ ለእኔ አሪፍ ነገር ነው። ምክንያቱም ልጆች በተለያዩ አይነት ዲፕሬሽን ውስጥ እንዳይገቡ ይረዳል፣ ድብርት ውስጥ እንዳይገቡ ይረዳል። እና ለትምህርቱ ደግሞ ትምህርት በመከፈቱ ምክንያት አንዳንድ ሊመጡ የሚችሉ ነገሮች አሉ። ለምሳሌ ጓደኞች አንድ ላይ ቆመው በሚያወሩበት ሰዓት የትንፋሽ መለዋወጥ ሊከሰት ይችላል። እሱን በአስተማሪዎች እገዛ ተለያይተው እንዲቀመጡ ተደርጎ አንድ ወንበር ላይ ሁለት ሰው ወይ አንድ ሰው ቁጭ ብሎ እንዲማር በማድረግ ማክስ ዴይሊ በመጠቀም እንደዚሁም ሳኒታይዘር በመጠቀም የወንበር ንክኪዎች እንዳይኖሩ በማድረግ ክላሱን እንዳለ በሳኒታይዘር ክሊኒንግ እያደረጉ እንደዛ ቢቀመጡ ጥሩ ነው። እንዲሁም ደግሞ ለእኔ ትምህርት መከፈቱ በጣም አሪፍ ነገር ነው። መከፈት አለበት ባይ ነኝ።
ስሜ ሙአሰኝ ይባላል። እንደኔ ሀሳብ ትምህርት ቤት መከፈቱ በጣም አደጋ ያለው ነው። እንኳን እኛ ያደጉት አገራት ሁላ እያለቁበት ያለ ጊዜ ነው። በእኛ ሀገር ደግሞ አሁን ገና አሁን ነው እየተስፋፋ ያለው። ተማሪ ሲመለስ ደግሞ በሚመጡበት ጊዜ የአንዱ ሳይታወቅ ብዙ ጊዜ የሚቆይበት አለ። እሱ በሽታ ይዞ ይመጣል፣ ላልተያዘው ያስተላልፋል። ይህንን መንግስት ምን ሀሳብ አድርጎ ትምህርት እንዲከፈት እንዳለ ለእኔ ራሱ ጥያቄ ነው። ተማሪዎቻችን ልጆቻችንን ወደ ትምህርት ቤት በምንልክበት ሰዓት ምን ዋስትና አለን? ልጄስ ትምህርት ቤት ሄዶ ሲመለስ ምን አይነት እንትን ይዞ ይመጣል? ሌላ ጥያቄ ነው። ስለዚህ ትምርት ቤት መከፈቱ ለኔ አልተዋጠልኝም። ይሄንን መንግስት ዝቅ ብሎ ህብረተሰቡን አዋይቶ መወሰን የነበረበት ነው። በራሱ ጊዜ የወሰነው ውሳኔ ለኛ ተማሪዎችን ለመላክ በጣም ያሰጋናል።
እኔ ቢሊሳ ጋኑ ይባላል ከአምቦ። ትምርት ቢከፈት በጣም ደስተኛ ነኝ፣ ግን ትምርት መከፈቱ እንዳለ ሆኖ መንግስት ለኮሮና መከላከያ የሚያስፈልጉን ግብዓቶች ቢያሟላልን እላለሁ። ታሊንዳ ማክስ፣ ሳኒታይዘር እነዚህ መጠቀም አለብን።
ስሜ ሮብሰን ታደሴ ይባላል ከአምቦ ነው። ትምህርት መከፈቱ በጣም አስፈላጊ ነው እላለሁ፣ ምክንያቱም ከትምህርት መራቃችን ብዙ ያጣነው ነገር አለ። እኔ ትምህርት እያለ ከታተል ነበር ትምህርት፣ አሁን ግን ሳልፈልግ ሰፈር ውስጥ እላለሁ፣ ምክንያቱም ትምህርት የለም፣ ትምህርት ቤት የለም። ለዚህ ትምህርት ቤት አስፈላጊ ነው፣ ለመዋያም ሆነ ለሁሉም ነገር አሪፍ ነው እላለሁ። ሲከፈት ተራርቀን በሽታውን በመከላከል ተራርቀን ቢሆን መማር አለብን እላለሁ። ነዋሪው ብዙ አቅርቦት የለም የማስክ ምናምን፣ ለዛ መንግስት ማቅረቡ እኔ አስፈላጊ ነው እላለሁ።
በኮሮና ቫይረስ ወረርሽኝ ምክንያት በወርሃ መጋቢት 2012 ዓ.ም የተዘጋውን ትምህርት ለመክፈት እየተደረገ ያለውን ዝግጅት ተከትሎ ቪኦኤ ያነጋገራቸው የሐዋሳ ከተማ የተማሪ ወላጆችና ተማሪዎች አስተያየታቸውን ሰጥተዋል። የመጀመሪያው አስተያየት ሰጪያችን ሁለት ልጆቻቸውን በሐዋሳ ዩኒቨርሲቲ የሚያስተምሩ ወላጅ አቶ አደሜ አሶሊያ ናቸው።
አንድ ሴትና አንድ ወንድ ዘንድሮ ተመራቂ በነሐሴ ውስጥ ነበሩ እና በኮሮና ምክንያት ሁለቱም አሁን ቤት ነው ያሉት እና መንግስት እንግዲህ ባወጀው መሰረት አድርገው እንጂ እኛ መብት የለን። እንግዲህ መንግስት ያለው ከመንግስት እኛ የምንወጣው ነገር የለም። ስጋት ይኖራል። አሁን ኮሮና በሽታው ካልተገታ በቀር አሁንም ያው እዛ ልጆች ከገቡ በሽታ ላይ ሊጠቁ ይችላሉ። ልጆች አሁን ዘንድሮ ጨርሶ እንደው ስራ ቢይዙ አላማ ቅደን ነበረ። ቀን ሰራተኛ ሰርቼ ነው ሌላ ከመንግስት ፌሮል ፈርሜ ምናምን የሚያገኘው ነገር የለም። ቀን ስራ ሰርቼ ነው ያስተማርኳቸው አንድ ወንድና አንድ ሴት። ግን አሁን እነሱ ተመርቆ እንደውን ለእኔ ትቶ እኔ ራሳቸውን ቢችሉ ደስተኛ ነኝ።
ቀጥሎ ያነጋገርናቸው አቶ ዳንኤል ደስታ ሲሆኑ ሀሳባቸውን ገልጠዋል።
ሁለቱም ነገር ከሚጎዳ ትምህርቱም ተጎድቶ ሰውም ማይጠነቀቅ ከሆነ እዛም ሆኖ ጥንቃቄ ያደርግ እዚህም ሆኖ ጥንቃቄ ማድረጉ ግዴታው ስለሆነ ቢጀመር ጥሩ ነው። ለምን አይደል ማይንድ ይዘው ቁጭ ብሏል ልጆች አሁን ያለ ስራ ዝም ብሎ ሲቀመጡ ከቤተሰብ ጋርም ራሱ ረጅም ሰዓት ስለማይገናኙ አሁን ሌላ ነገር እየመጣባቸው ይሄዳል። የሌላውን ሰው ስታይ እኔ እንኳን ትንሽ 12 ዓመት ልጅ ነው፣ ግን ቢከፈት ጥሩ ነው። ትምህርት ቤቱ ወላጅም አካባቢም ጥንቃቄ አድርጎ ስርጭቱ እንደውም እየሰፋ ነው የሚሄደው። ግን ትልቁ ነገር የሰው ጥንቃቄ ነው። በቃ ሰው በጣም ጥንቃቄ ማድረግ አለበት። ወላጅ ከልጆች ጋር ያለውን ጥንቃቄ እንዴት እንደሆነ ማድረግ እንዳለባቸው፣ ንጽህና መታጠም እንደሆነ ከባድ ነገር ወጪ የሚያወጣ አይደለም። ብዙ ማክሶች እየረከሱ ነው። የትም ቦታ ስትቀመጥ እንደዚሁ ማክስ አድርገ እጅ መታጠብ፣ ሳኒታይዘር የለው ሳሙና አለ። እንደዛ ካረገም ጉዳት የሚያመጣ አይመስለኝም። መከፈቱ ወይ በግሌ ይደግፋል። ሰፈሩ ሲውል አንደኛ ከብዙ ሰው ጋር ይገናኛል ልጅ። አሁን እዛ ከሆነ ግን ውስን ሰው ጋር የሚገናኘው ነው። የማስተማሪያ ርቀቱ ጠብቆ ልጆችን ኦሪንት የሚያደርግ ዛውታ የሚያስተካክል ሰው ተመድቦ ህጻናቶች አሉ። አሁን አዋቂ ውስጥ ሰው ህጻናቱ ግን ሊጎዳ ስለሚችል ጥንቃቄ ባደርግ፣ ወላጅም ከመምህራን ጋር ተባብሮ ጥንቃቄ ቢያደርግ ጥሩ ነው ብዬ ገምታለሁ።
ወይዘሮ አለምቱ ያዘው የልጅ ልጃቸውን የሚያስተምሩ ወላጅ ሲሆኑ ትምህርት ለመጀመር እየተደረገ ያለውን እንቅስቃሴ በተመለከተ አስተያየት ከሰጡን መካከል ናቸው።
በግማሽ ጎኑ ደግፋለሁ። ልጆች ቤት በመዋላቸው ብዙ ነገር አይምሯቸው እንትን ብሏል። ያው የትልቅ ሰውን ባህሪ እየያዙ ነው። የልጅነት ባህሪ አልያዙም። ለምን ወጥተው አይጫወቱምና። በአንድ ጎኑ ደግሞ ትምህርት መጀመሩ ጥሩ ነው ለልጆች። ያም ቢሆን ደግሞ ተራርቆ መሆን እንዳለበት ነው። አሁን በእኛ ባህላችን ህጻን ልጅ ቀኑን ሙሉ ወይም ግማሽ ቀን አፉን ይዘህ ተቀመጥ ብለህ ብትለው እሺ አይልም። እስክሪፕቶን ከልጅ ጋር ቀምቶ ይጠቀማል። እርስ በርሳቸው ይለዋወጣሉ። ስለዚህ አንዱ ልጅ የያዘውን ሁሉም ክላስ ውስጥ ያለው 25 የሚሆን 20 ተማሪ ችግር ይፈጠራል። ስለዚህ ህጻን ልጆችን በይበልጥ እስከ ሶስተኛ ክፍል ያሉትን ህጻን ልጆች መምህራቻቸው በጥንቃቄ ካልሆነ በስተቀር ለእንደዚህ አይነቱ ይጋለጣሉ የሚል ግምት አለኝ። ሳኒታይዘርማ ይይዛሉ፣ ማስክ ይይዛሉ። ልጆች ግን እንዳንተ ተጠንቅቀው ይይዛሉ ወይ? ችግሩ እሱ ነው። እና ለእንደዛ አይነቱ ደግሞ መንግስት አስተምራለሁ ብሎ በትክክል እንትን ካለ እነዛን ኮንትሮል የሚያደርግ ቋሚ ሰው መኖር አለበት። ከመምህሩ ሌላ ኮንትሮል የሚያደርጋቸው ሰው መኖር አለበት። ህጻናቶች ከኬጂ ነው ኤልኬጂ ከትንሽ እስከ 3 ያፈለ ያሉት ለምን ህፃናቶች ናቸውና ከዛ ሌላማ መማሩ በጣም እንደ አንድ አመት ሉዝ ማድረግ ቀላል አይደለም በጣም ከባድ ነው
ያስረኛ ክፍል ተማሪ ምህረት ጫፋሙ ሐሳባቸውን ካጋሩን ተማሮች አንዷ ነች
እንደተባለው ወረቀታችንን እንጠብቀን ማክስ ለባ መማር ይቻላል ምክንያቱም ብዙ ሰዓት ሳንደማር ቆየን ምናምን አሁን ይሄ በጠንቀቅ ያለን ሳኒታይዘር ምናምን በመቀባት በየሰዓቱ ማለት ነው እና ማክሳችንን ከላያችን ይሳናልቁ ምናምን መማር ይቻላል
የአሊፍ አካዳሚና የኤስኦኤስ ትምህርት ቤት የ8ኛና የ5ኛ ክፍል ተማሪዎች ትምህርት ለመጀመር ታስቧል የሚል ዜና ሰሙ የተሰማቸውን ለቪኦኤ ገልጧል
ስሜ ዮናታን ይልማ ይባላል የ5ኛ ክፍል ተማሪ ነኝ ትምህርት በመጀመሩ ደስም ይለኛል ደስም አይለኝም
ለምን ደስ ስማይለ
ኮሮና ያለ ትምህርት ከጀመረን ተማሪዎች ተይዘው ስቃይ ውስጥ እንዳይገቡ ብዬ ስለምፈራ እሱን ባጀመር ይሻለኛል ቢጀመር ደግሞ ትምርታችንን እንድንቀጥል ያደርገናል
በሰቦች ምን እንደሚያስቡት አሁን ካንተ ጋር ምን እንደሚያወሩት
እነሱ እንድንጠነቀቅ ነው የሚፈልጉት አንዳንዴ ነው የሚፈልጉት እነሱ
ሰሜ አፍስራ መስፍን ይባላል የመጣሁት ከአሊፍ አካዳሚ ትምርት ቤት ነው ትምርት በመከፈቱ ደስ ብሎኛል ግን ቫይረሱ ስላለ ተጽኖ ያሳድራል ምክንያቱም ብዙ ተማሪዎች ደድሮ ነው የሚያስቡት ጥንቃቄ የሌላቸውም ልጆች ስላሉ መተቃቀፍ ምናምን ደግሞ መቅረት አለበት ርቀታችንን ጠብቀን ትምርት ቤትም ስንሄድ ማክስ ሳኒታይዘር ይዘን መሄድ አለብን ደሞ አቀማመጣችንም መለያየት አለበት በሁለት ወንበር መሆን አለበት አንድ በዚህ ሆኖ ማለት ነው
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም
የባህር ዳር ዘጋቢያችንን አስቴር ምስጋናው የአምቦና ኮርመልካና የሐዋሳውን ዮናታን ዘብዲዮስን እናመሰግናለን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል